በትናንት ምሽት ባስተላለፍ ነው የሳምንቱ የጥያቄው መልስ ዝግጅታችን የመጀመሪያ ክፍል ኢትዮጵያ ላይ ስለተደነገገው የአስቸኳይ ጊዜ አዋጅ አስፈላጊነትና አተገባበር ነበር። ሁለት ምሁራን ለአድማጮች ጥያቄ መልስ የሰጡት። በዚህ ተከታይ ክፍልም ለአድማጮች ጥያቄዎች መልስ የሚሰጡልን በወታደራዊ አስተዳደር ዘመን የኢትዮጵያ ውጭ ጉዳይ ሚኒስቴር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር፣ ቀደም ሲልም የኤርትራ ክፍለ ሀገር አስተዳዳሪ የነበሩ የሕግ ምሁሩ ሻለቃ ዳዊት ወልደ ጊዮርጊስ፣ እንደዚሁም በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህሩ አቶ ገብረ መድን መዝገበ ናቸው። የፕሮግራሙ አዘጋጅና አቅራቢ ትዝታ በላቸው ናት።
በአገሪቱ አዲስ ጠቅላይ ሚኒስትር ተሾሟል። በነገሮት ላይ ለአዲሱ ጠቅላይ ሚኒስትር ከሚቀርቡት አስተያየቶችና ምክሮች አንዱ ዋናውና ትልቁ በብዛት ከሀገር ውስጥም ከሀገር ውጭም ይህን የአስቸኳይ ጊዜ አዋጅ እንዲያስነሱ ነው። አቶ ገብረ መድን፣ አሁንስ አዲስ አስተዳደር አለ፣ ቢነሳ ምን ይመስሎታል?
እኔ መቆየት አለበት የሚል አቋም ነው ያለኝ። አሁንም ይህን ያልኩበት ምክንያት ምንድን ነው? ጥያቄው ጠቅላይ ሚኒስትር መሾምና ያለመሾም አልነበረም። ጠቅላይ ሚኒስትር መቀየርና አለመቀየር አልነበረም። ጥያቄው በረዥም ጊዜ የሚፈቱና በአጭር ጊዜ የሚፈቱ ጥያቄዎች ነው ያሉት። በጣም ሰፊ ውስብስብ፣ በየጊዜው ህዝብ ጋር ውይይት የሚያስፈልጋቸው፣ መንግስትም ቆም ብሎ ማሰብ ያለበት ማስተካከል ያለበት ችግሮች አሉ፣ ገና ያልተፈቱ ማለት ነው። ስለዚህ ይሄንን በሆነበት ሁኔታ ጠቅላይ ሚኒስትሩ ተሾመዋልና ችግሮች ይፈታሉ የሚል እምነት ካለ በጣም ስህተት ነው የሚሆነው። ይሄ ጅምር ነው፣ ለመስተካከል ጅምር ተጀምሯል። ግቡ እስኪመጣ ድረስ ግን መጠበቅ ያለብን ይመስለኛል። እኔ ይሄን ስል አስቸኳይ ጊዜ አዋጅ በሀገሪቱ ተጽዕኖ የለውም፣ ምንም አይነት ተጽዕኖ የለም፣ ተጽዕኖ የለውም አይደለም እያልክ ያለሁት። ተጽዕኖ ይኖራል፣ ነገር ግን ሊከሰት ከሚችለው ችግር በላይ ተጽዕኖ ሊፈጥርብን ይችላል ብዬ አላስብም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በዶክተር አብይ መተካትና ለመተካት አልነበረም ጥያቄው።
አቶ ገብረ መድን፣ አያይዘው ምናልባት ሻለቃ የሚመልሱልኝ ጥያቄ ምንድን ነው? እንደው የአድማጮችን ጊዜ አልሻማና ነኝ። እነኚህ ጥያቄዎች የህዝቡ ጥያቄዎች የቆዩ ጥያቄዎች ናቸው። የፖለቲካ ታጋዮች ህዝቡ ጥያቄው በጊዜ ስላልተመለሰለት ነው አንዳንድ ቦታ ላይ እርምጃውን ወደ አመጽ የለወጠው ይላሉ። የሚነሱ ጥያቄዎች አላግባብ በተወሰኑ አካባቢዎች የሀብት ማካበትና በብዛት ደግሞ አንዳንድ አካባቢዎች ጋር የህዝብ መራቆትና ድህነት፣ በጣም የለየለት መንግስትም ያመነው ሙስና እና የስልጣን ብልግና፣ የተወሰነ ኃይል ብቻ ፖለቲካውን ጨምድዶ ይዞ ሌሎችን ያለማሳተፍ፣ ይሄ ነው ቀደም ብሎ ከ2015 ጀምሮ ሲቀርብ የነበረው ጥያቄ። ይሄ ነው ደግሞ ተንከባሎ ለዚህ ቀውስ ሁሉንም ያበቃውና መንግስት መቼ ነው የህዝብን ጥያቄ የሚመልሰው? በአስቸኳይ ጊዜ አዋጅ ከማስቆም ይልቅ ምናልባት አቶ ገብረ መድን ጋር ቆይ ባጭሩ
የህዝብ ጥያቄዎችን በጊዜው ስላልተፈቱ ነው የሚለው ሊያስማማን ይችላል። ግን በትክክል የመልካም አስተዳደር ችግሮች፣ የሙስና እና የድህነት ጥያቄዎች ናቸው፣ የስልጣን ብልግና ችግር ነው ብለን ዝም ብለን ዘግተ ነው የምናልፍ አይመስለኝም። ሁኔታ ያው በትክክል የተንከባለሉ የመጡ ችግሮች፣ በጣም ሰፊ ችግሮች አሉ፣ የህዝብ ችግሮች አሉ። ግን ምናልባት መንግስት የፈጠረው ችግር እንዳለ ሆኖ ጥያቄ አቀራረባችንም ራሳችን የፈጠርነው ወይም ደግሞ ህዝብን በራሱ የጥያቄ አተያየት አግባብም ምናልባት እኔ ወጣ ያለ ይመስለኛል ከአካሄዱ። ችግር ሲኖር በተገቢ መንገድ ጥያቄውን አቅርበ መመለስ ካልተቻለ ሌላ አማራጭ መፈለግ ሊኖር ይችላል። በትክክል የህዝብ ሀብት ማውደም ነው ወይ መፍትሄው ሊሆን የሚችለው ካል ሌላ ችግር ነው ሊሆን የሚችለው። ኤንዌይስ በችግሮቹ እኔ እስማማለሁ። ግን በአጭሩ ጊዜ አሁን በዚህ አስቸኳይ ጊዜ አዋጅ ይፈታሉ ወይ? ሁሉም አይሰጥ ግን ቅድሚያ ሊሰጣቸው የሚገቡ በአጭር ጊዜ ሊፈቱ የሚችሉ ችግሮች ግን አሉ። በተለይ የመልካም አስተዳደር ችግሮች ብለን ነጥለን የምናያቸው ቀላል የሚባሉ በተገቢው በተለይ የሰርቪስ ጥያቄዎችን የስልጣን ብልግና የምንለው በተወሰነ መልኩ ሊስተካከል የሚችልበትን መንገድ ሊኖር ይችላል። በሂደት ግን የአጭር ጊዜ የረዥም ጊዜ ብሎ መንግስት ለይቶ የሚመልሳቸው ነገሮች ይችላሉ እና ይሄ ገና ለመረጋጋት አንድ መፍትሄ ሊሆን ይችላል ብዬ ነው የምወስደው እንጂ በአስቸኳይ ጊዜ አዋጅ ችግሮች እስኪፈቱ መቆየት አለበት ሙሉ በሙሉ አይደለም እያልኩ ያለ ግን ቅድሚያ ሊሰጠው የሚገባ ችግር ተፈቶ በጊዜው መስተካከል አለበት።
አመሰግናለሁ። በዚህ ላይ አስተያየቶን ይስጡንና ሻለቃ ዳዊት ወደ ቀጣይ ጥያቄ እንሄዳለን።
አጠያየቅ ሲባል አሁን አቶ ገብረመድን ማጠያየቅ የኢትዮጵያ ህዝብ መጠየቅ ያለበት ተንበርክኮ እባክህን መንግስት ይህን ስጠኝ ይህን ስጠኝ እያለ ከቤቱ ተቀምጦ ካልሆነ በስተቀር ሜዳ ላይ ወጥቶ በየቦታው እየዘመረ እየጨፈረ እየተቆጣ ድምፁን ማሰማት የለበትም፣ የስራ አቁም ማቆም የለበትም፣ መገዛት አለበት፣ የሚነገረውን ነገር ማድረግ አለበት ነው። ይሄ ደግሞ ዴሞክራሲ አይደለም። አጠያየቁ የዴሞክራሲ አጠያየቅ ይሄ አይደለም። ህዝቡ የጠየቀው በተለየ መልክ ነው። መብትን ያስጠበቀው በሚገባ ወጥቶ ተሰልፎ ህዝብ በሚመስለው መንገድ ቁጣውና ብሶቱን አሰምቷል። ተንበርክኮ አይንበረከክም። የራሱ መንግስት ነው ከተባለ አይለምንም። ይህን መንግስት መብት ነው ይጠይቃል። መሳሪያ ሳይዝ በሰላማዊ መንገድ ተሰልፎ የመጠየቅ መብት አለ። ይህን ነው ዋና መሰረቱ። ጠቅላላ ኢትዮጵያ ውስጥ ያለው ችግር መሰረት ይሄ ነው። ሌላው ህዝብ ሁለተኛ ዜጋ ሆኖ መታየቱ ነው። ሌላው የኢኮኖሚ ጥያቄ፣ የሙስና ጥያቄ፣ የሰላም ጥያቄ፣ ሁሉም ከዚህ ጋር የተያያዘ ነው። መጀመሪያ የኢትዮጵያ ህዝብ እኩል ዜጋ ሆኖ በእኩልነት ለመተዳደር እስካልቻለ ድረስ አንዱ ህዝብ ሁለተኛ ዜጋ ሆኖ አንደኛው አንደኛ የተመራጭ ዜጋ ሆኖ የሚታይበት ሁኔታ እስካለ ድረስ ኢትዮጵያ ውስጥ ሰላም አይፈጠርም። አዲሱ ጠቅላይ ሚኒስትር ያብዩ ይሄንን ነው መጀመሪያ አድሬስ ማድረግ ያለበት። ማውቃት ያለበት ፖሊሲ ሁሉ ሊያስተካክል የሚችል እኩል መብት፣ እኩል ህግ፣ እኩል ፍትህ፣ እኩል ነጻነት ሲኖር ብቻ ነው ኢትዮጵያ ውስጥ ሰላም የሚኖረው። የሰላም ጥያቄ፣ የኢኮኖሚ ጥያቄ፣ የመተዳደር ጥያቄ ሁሉ መሰረቱ በኢትዮጵያ ውስጥ ያለው ዛሬ ይሄ ነው እና ስለዚህ አዋጁ መነሳት አለበት። ካልተነሳ ደግሞ ለጠቅላይ ሚኒስትር አብዩ ከባድ ችግር ይፈጥርበታል። ምክንያቱም የህዝቡ ጥያቄ በመሰረቱ ህዝቡ አማራ፣ ኦሮሞ ሳይባል በጠቅላላ ቲፒኤልኤፍ ብቻ ነው ወንጀል አላደረገለም። ይህም በግልጽ ያሳያል አቋማቸውን በቲፒኤልኤፍ በኩል ያለውን አቋም። ሌላው ህዝብ ግን በእልልታ በሆታ ተቀብሎታል። ለምንድነው የተቀበለው? ይህን አይነት ነገር አስቸኳይ በአስቸኳይ በመወሰድ ያለባቸው እስረኛ ማስፈታት፣ አዋጁን መሻ፣ ሌላ ደግሞ የሚቀጥሉ የረጅም ጊዜ እቅዶች አሉ። ከዚህ መጀመር አለበት። ከዛ ማንዴት አግኝቷል። ከአማራው፣ ከኦሮሞ፣ ከአብዛኛው የደቡብ ማንዴት አግኝቷል። የተቀመጠ ደግሞ መለስ ዜናዊ ባመቻቸው ስልጣን ላይ ስለሆነ ስልጣን አለው፣ ድጋፍ አለው። ስለዚህ በአስቸኳይ ይህን የመሳሰሉ እርምጃዎች መውሰድ አለባቸው ነው የምለው። ሰላም እንዲኖርና የኢትዮጵያ ህዝብ ወደ ሌላ የኢኮኖሚና ወደ ሌላ የታለመ ህልም ውስጥ ለመግባት ብቻ።
አመሰግናለሁ ሻለቃ ዳዊት። አቶ ገብረ መድን፣ የአስቸኳይ ጊዜ አዋጅ ትግራይ ውስጥም ይተገበራል አይደለም እንዴ?
ያልታወጀበት ቦታ የለም። በአገር ደረጃ ይሄ እዚህ ቦታ ላይ ተብሎ የተለየ እኔ ሁሉም ኢትዮጵያውያን እኩል የሚተዳደሩበት በአንድነት ሀገራቸውን የሚያሳድጉበት እኩል የሆነ ኢኮኖሚያዊ ዲሞክራሲያዊ የሆነ መብት የሚያገኙበት ሀገር ነው መገንባት ያለብን። በዚህ አይነት አግባብ ችግሮች አሉ። ችግሮቹ መፈታት አለባቸው። እኩል መኖር አለብን ነው። ምናልባት ግን የትግራይ ህዝብ እኔ ብዙ ጊዜ እንደውም እዚህ ላይ መወያየት ካለብን መጥቶ ማየት ነው። በትክክል የት ላይ ነው ያለው? ምን አይነት ሁኔታ ላይ ነው ያለው? ከሌሎች ኢትዮጵያውያን የተለየ ያገኘው ነገር አለ ወይ የሚለው በትክክል መታየት ያለ ይመስለኛል። በትክክል እዚህ ላይ መግባባት አለብን። ሌላው ተጠቃሚ፣ ሌላው ተጎጂ አድርገን የምናስብ ከሆነ አገሪቱ አሁንም ችግር ውስጥ ነው የምንከታት። እዚህ ላይ መስማማት አለብን። ሌሎች ኢትዮጵያውያን ወንድሞችን በሚያገኙት ሁሉ እኩል ተጠቃሚ ነው። በጥቅም ከሆነ ጉዳትም ካለ እኩል እየተጎዳ ነው የሚል አቋም ያለው እዚህ ላይ ምናልባት ኢትዮጵያ ውስጥ ያለ ሰው ምናልባት የትግራይ ሁኔታን አይቶ ሊገነዘበው የሚችል ይመስለኛል። ወደ አንድ ጎትተን ከወሰድ ነው አደጋ ነው የሚሆነው። እኔ የሁሉም ኢትዮጵያውያን ጥያቄ የትግራይ ህዝብም ጥያቄ ነው ብዬ ነው የምወስደው። በጥያቄ ደረጃ ግን የአጠያየቁ ሁኔታ ምናልባት ሊለያይ ይችል ይሆናል።
እሺ፣ አመሰግናለሁ። አመሰግናለሁ፣
እደግፋለሁ። እኔ በዚህ መልክ እንዲታይ አይደለም የምፈልገው። በጠቅላላው የትግራይን ህዝብ አውቃለሁ። ትግራይም ሰርቻለሁ። በጣም የማከብረው የማደንቀው ህዝብ ነው እና በብዙ ችግር ላይ እንዳለ እናውቃለን። ነገር ግን አስተዳደሩና መንግስቱ በቲፒኤልኤፍ አመራር በኩል የሚሰጠው አስተያየትና መንፈሱ ጠቅላላ ያንን ነው የማንጸባርቀው እንጂ በትግራይ ህዝብ በኩል ያለውን ችግር የህዝቡም ደግሞ ስሜት በአጠቃላይ ይሄ እንዳልሆነ እረዳለሁ። ይሄንን ለማለት አይደለም ሀሳቤ።
እሺ፣ አመሰግናለሁ ሻለቃ ስለማስተካከያው። አድማጮቻችን፣ ለጥያቄዎቻችሁ መልስ እየሰጡ ያሉት በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህር አቶ ገብረመድን መዝገበና በወታደራዊ አስተዳደር የኢትዮጵያ ውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር፣ ቀደም ሲል ደግሞ የኤርትራ ክፍለ ሀገር አስተዳዳሪ የነበሩ አሁን በኢትዮጵያና በሌላው ዓለም ፖለቲካ ላይ ትንታኔ የሚሰጡ ሻለቃ ዳዊት ወልደ ጊዮርጊስ ናቸው። ወደ ቀጣይ ጥያቄ እንሄዳለን።
ሰላም ጊዮርጊስ፣ ለጥያቄው መልስ ይችን ጥያቄ ልክ እናቷለሁ። ዶክተር አብይ ከተመረጠ በኋላ ኢህአዴግ ይዳከማል ወይስ ግዚያ አግኝቶ በዶክተር አብይ ችግሩን ፋታ ሰጥቶት ወደ ነበረበት ይመለሳል? ይህን ስል ዶክተር አብይ ለ7 ዓመት በኢህአዴግ ውስጥ ከሚኒስትሪ እስከ ደህንነት ያገለገለ ሲሆን ወደ ጠቅላይ ሚኒስትርነት እንዲመጣ የተደረገው ኢህአዴግ ራሱን በስልጣን ለማቆየት ያደረገው ስልት አለመሆኑ ምን ማረጋገጫ አለው? አመሰግናለሁ። ይልማ ከሚኒሶታ።
እሺ፣ አቶ ይልማን እናመሰግናለን። አቶ ገብረመድን
አመሰግናለሁ። ምናልባት እኔ እዚህ ላይ መሆን ያለበት አንድ ሰው ቦታው ስለተካ ለውጥ ይመጣል አይመጣም ብሎ ለመፈረጅ አስቸጋሪ ነው የሚሆነው ይሄ ነው ወስደው። ምክንያቱም በድምር ውጤት ነው እንጂ ያን ነገር ሰው ሊመጣ የሚችለው ወይም ደግሞ ችግሮች ሊፈቱ የሚችሉት ጠቅላይ ሚኒስትሩ ስለተቀየረ ብቻውን የተፈጠሩ ችግሮችን ሙሉ በሙሉ ይፈታቸዋል የሚል እምነት የለኝም። የራሱ የሆነ አስተዋጽኦ ይኖረዋል እንደ ግለሰብ። ነገር ግን የሀገር ችግሮች የሀገራችን ችግሮች በሙሉ ጠቅላይ ሚኒስትሩ ይፈታቸዋል የሚል አቋም ግን የለኝም። እዚህ ላይ ለመሰት ከሆነ ይዳከማል ወይ ይጠነክራል ወይ የሚለው ይሄ በሂደት የምናየው ነገር ነው የሚሆነው። ለእኔ ግን ምናልባት ካለው አካሄድና አሁን ራሱን ለመለወጥ እያደረገው ካለ ዝግጁነት ምናልባት ለውጥ ሊመጣ ይችላል፣ የነበረውን ድክመት አሻሽሎ ወደ ትክክለኛው መንገድ ሊገባ ይችላል የሚል ግምት ነው ያለኝ። በግምት ደረጃ ግን በሂደት የሚታይ ጉዳይ ነው የሚሆነው። በንግግራቸውም ጠቅላይ ሚኒስትር ሲያብራሩ ሰምተን ከሆነ በጣም ብዙ ነገሮችን መስተካከል እንዳለባቸው አብራርተዋል። ነገር ግን እነዚህ በቃል የተነገሩ ነገሮችን በተግባር አወርዶ መቀየርና ያለመቀየር ግን ጊዜ የሚወስድም የራሱ ሂደትም የሚፈልግ የብዙ ሰዎች ድምር ውጤትም የሚፈልግ እንጂ በተወሰነ በግለሰብ ላይ የተንጠለጠለ አይደለም ብዬ ነው የምወስደው። ኢህአዴግ ራሱ ስልጣን ላይ ለማቆየት አይደለም ወይ የሚለው ምናልባት ይሄ ከግምት ውጭ አላውቅም። ምንም እኔ ራሴ አሁን ለማቆየት ፈልጎ ነው ወይስ በትክክል ምርጫው ህጋዊ ስለነበረ ነው የሚለው ከሰማነው ድረስ በሚዲያ እስካየነው ድረስ ግን አካሄዱ ሰላማዊና ህጉን የጠበቀ የድርጅቱን ገደብ ተጠብቆ ምርጫ ያካሄደበት ሁኔታ ነው ያለው። ስለዚህ ራሱን ለማዳከም አይፈልግም የትኛውም ጊዜ። እዚህ ላይ ምናልባት ግምት መስጠት ካልሆነ በቀር ትክክለኛ ተነክራ ይደክማል የሚለውን ነገር በሂደት የሚታይ ነገር ነው የነሞ።
አመሰግናለሁ። ሻለቃ ሌላ ጥያቄ ላክልና አያይዘው ሊመልሱልኝ ይችላሉ። አቶ ተስፋዬ አበበ በኢሜል በላኩልን ጥያቄ አቶ ሽፈራው ሽጉጤ የኢሃደግ ጽፈት ቤት ኃላፊና የደቡብ ህዝቦች ዲሞክራሲያዊ ንቅናቄ ሊቀመንበር የሚመረጠው ጠቅላይ ሚኒስትር የቡድን አመራር ኮሌክቲቭ ሊደርሺፕ ነው የሚሰጠው ሲሉ ከሁለት ሳምንታት በፊት ለጋዜጠኞች መግለጫ ሰጥተው ነበር። የቡድን አመራር እንደ ጠቅላይ ሚኒስትር ህገ መንግስታዊ ነውን ይላሉ? እና አያይዘው ቶይልማ ከጠየቁት ጋር አያይዘው ጠቅላይ ሚኒስትር አብይ አህመድ ድርጅቱ ውስጥ ያደጉ ግለሰብ ናቸው፣ ነገር ግን የመጡበት ፓርቲ የኦሮሞ ህዝብ ዲሞክራሲያዊ ድርጅት እንደላለፉት ለአንድ አመት በላይ የራሱን የለውጥ እንቅስቃሴ ሲያደርግ ነበር። ከዛ አንጻር ምን ይጠበቃል የሚለውን አቶ ሽፈራው ሽጉጥ የሰጡትን አስተያየት አክለው ቢመልሱልን።
እሺ፣ አመሰግናለሁ። ኢህአዴግ ይዳከማል ወይስ እንዴት ይሆናል የሚለው ጥያቄ የዶክተር አብይ ጥንካሬን የሚጠይቅ ነው። እንደምታውቁት የመለስ ራዕይ ነበር፣ የኢህአዴግ ራዕይ አልነበረም። የመለስ ራዕይ ተብሎ ነው ሲነገር የምንሰማው። ጠቅላይ ሚኒስትር መለስ ራዕይ ባገኘው ስልጣን መሰረት ብዙ ነገር ተደርጓል በዛ ጊዜ። አሁን ዛሬም የተቀመጠው እዛ ስልጣን የተቀመጠው ዶክተር አብይ ነው። ዶክተር አብይ መለስ የነበረውን ስልጣን ለምን እንደማይኖረው አይታየኝም። ይኖረዋል ብዬ ነው የማስበው። ስለዚህ በዛ መልክ ከወሰን ነው ኢህአዴግ ሲሰራ የነበረውን በተለየ መልኩ ኢትዮጵያን ለማሻሻልና ትራንስፎርም አድርጎ ወደ ዴሞክራሲና እኩልነት ወደ ተሰነበት ስርዓት ለማስተላለፍ ስልጣን አለው። እንግዲህ ሁሉ ነገር የሚመዘነው ኢህአዴግ ይደክማል፣ ወደ ኋላ ይመለሳል፣ ወይስ ይጠናከራል የሚለው ነገር በዶክተር አብይ ላይ ነው ያለው። ኮሌክቲቭ የሚባል ነገር አለ። ነገር ግን ጠቅላይ ሚኒስትሩ ነው ብዙ ስልጣን ያለው። የዛ ጊዜ አቶ መለስ ዜናዊ ኮሌክቲቭ አይባልም ነበረ። የአቶ መለስ ውሳኔ ነው ብዙ ነገር ያደረገው። ስለዚህ ጥያቄው ዶክተር አብይ ምን ያህል ጠንካራ ነው፣ የሚል ነገር ነው። ምን ያህል ጠንካራ ነው የሁሉ ድጋፍ ያለው ኢንተርናሽናል ሁሉ ወስጥም ሁሉ ድጋፍ ያለው ምን ያህል ጠንካራ ነው፣ ምን ያህል ድፍረት አለው፣ ምን ያህል ቆራጥነት አለው የሚል ነው። ይሄን ደግሞ ፈተናውን ለማለፍ እንዲችል ደግሞ አንዱ ነጥብ መሆን ያለበት ከቲፒኤልኤፍ እንቅፋት የሚሆነው ቲፒኤልኤፍ አመራር ስለሆነ ያልመረጠው ቲፒኤልኤፍ ስለሆነ ዶክተር አብይ የመጣበትና ቃል ገብቶ የገባበት ለውጥ ለቲፒኤልኤፍም ማምለጫ ወጣ ለትግራይ ህዝብም ጥሩ ነገር ነው። ይሄ የተፈጠረውን ቅራኔና የተፈጠረውን አጉል ጥላቻ ለማስወገድ ጥሩ አመቺ ሁኔታ ነው። ለኢትዮጵያ ህዝብ እንደመጣ ሁሉ ለትግራይ ህዝብም ነው የመጣው። ስለዚህ ይሄንን መገንዘብ አለባችሁ። ሁላችንም መተባበር አለብን። ትግራይ ምክንያቱም አለበለዚያ ኖሮ ይሄ ነገር ባይኖር ኖሮ ዶክተር አብይ ካልጠነከረ እንደገና የምንመለሰው መጥፎ አቅጣጫ ወደ ጦርነት ውስጥና ስርዓት አልባ ሁኔታ ውስጥ ልንገባ እንችላለን። ስለ ጠቅላላው ለኢትዮጵያ ህዝብ የሚመች ሁኔታ ነው ብዬ ነው የማስበው።
እሺ፣ አመሰግናለሁ ሻለቃ ዳዊት። በነገራችን ላይ ሚሚ ከፋለ ተመሳሳይ ጥያቄ ያቀርበዋል። ከዚህ አሁን ከቀደመው መልሶ እንደሚያዳምጡ ተስፋ አረጋለሁ፣ እንዲያዳምጡም ጋብዛለሁ። አቶ ገብረመድን ሲያይታሉት አሁን ሻለቃ ዳዊት ባቀረቡት ላይ እኔም ደግሞ ያቀረብኩት ጥያቄ አለ። እርግጥ ነው ኢህአዴግ በአንድነት የሚወስን ድርጅት ቢሆንም ለምሳሌ ተቾች ሲናገሩ አቶ ኃይለ ማርያም ደሳለኝ እኚህ ስልጣን የለቀቁት መሪ የራሳቸው ራዕይ ነበራቸው፣ ነገር ግን አላሰራ ያለ ሁኔታ ተፈጥሮባቸው ምንም ሊያከናውኑ አልቻሉም። ጠቅላይ ሚኒስትር መለስ ግን ራሳቸው ብዙዎች ሰዎች እሳቸውን እንደ ፈላጭ ቆራጭ ነው የሚገልጿቸው። እሳቸው ብዙ ውሳኔዎችን በራሳቸው ያሳልፉ ነበር ነው የሚባለው። አሁን ይሄ የኦሮሞ ሕዝብ ዲሞክራሲያዊ ድርጅት ራሱ ከኢህአዴግ ከተቀሩት ፓርቲዎች ፈንጠር ብሎ ምናልባትም ቢአደን ጋራ ግንኙነት በመፍጠር ለውጥ ለማምጣት የህዝብንም ጥያቄ ለመመለስ እንቅስቃሴ ሲያደርጉ እንደነበረ የፖለቲካ ገምጋሚዎች ይናገራሉ። ከዛ አንጻር ጠቅላይ ሚኒስትር አብይ ሊወስዱ የሚገባ እርምጃ አለ ብለው ያምናሉ? እርሶ ተስፋ የሚሰጥ ነገር አለ ኢትዮጵያ ውስጥ ለውጥ ለማምጣት?
ለኔ ምናልባት አሁንም ወደ ቀደሙ አሳይት እንመለስና በአንድ ግለሰብ ላይ የተንጠለጠለ አንድ ግለሰብ ብቻ ሊያመጣው የሚችል ለውጥ አለ ብዬ አልወስድም። እንደ ግለሰብ እና እንደ ጠቅላይ ሚኒስትር የራሱ የሆነ ተጽዕኖ ይኖረዋል። ተጽዕኖ ሊፈጥር ይችላል። የራሱ የሆነ ተጽዕኖ ሊፈጥር የሚችል ጠቅላይ ሚኒስትር ሊሆን ይችላል። ነገር ግን ድምር ውጤት ነው። አንድ ሰው ብቻውን ምንም አይነት ስራ ሊሰራ አይችልም። ምናልባት የነበረው ጠቅላይ ሚኒስትር ኃይለማርያም ደሳለኝ፣ ጠቅላይ ሚኒስትር መለስ ዜናዊ ከዚህ በፊት የነበረው ሁኔታ ምናልባት እንደየ አቅሙ የተለያየ ሁኔታ ሊኖር ይችላል ብዬ አስባለሁ። አሁንም እንደዚህ አይነት ሁኔታ ነው የሚፈጠረው። ሌላ አዲስ ነገር ሊኖራ ይችላል ብዬ አላስብም። ግን አሁን ያለውን አካሄድ እና ኢህአዴግ ወደዚህ እንደ ግንባር ወደ አንድነት የመጣበት ሁኔታ ነው እንጂ ያለው ቲፒኤልኤፍ ለብቻው፣ ኢህአዴግ ለብቻው፣ ኦህዴድ ለብቻው ወይም ደግሞ ብአዴን ለብቻው የሄደበት ሁኔታ የለም። በእንደዚህ አይነት ነገር ብንረዳው ቲፒኤልኤፍን ብደግፍ ሌላ ብደግፍ እኔ እንዳውም እንደሚመስለኝ ከሆነ ሁሉም አንድ ላይ ነው ያሉት። ችግሮቻቸው ፈትሸዋል፣ ችግሮቻቸው አይተዋል እና አንዱን የሚጠራበት አንዱን ወደ ጎን የሚተውበት ሁኔታ ያለ ሆኖ አልተሰማም። ምናልባት ችግሮች ሊኖሩ ይችላሉ። ችግሮቹ ግን የተፈቱ ነው የሚመስለኝ። እንደዛ ባይሆን ኑሮ ሰላማዊ የሆነ የስልጣን መቃየር ሊፈጠር ይችላል እያልገም እና ቲፒኤልኤፍ ብቻው አይደለም መደገፍ ያለበት የኢትዮጵያ ህዝቦች በሙሉ ቲፒኤልኤፍ እንደውም ባለቤት ነው ብዬ ነው የምወስደው። ባለቤት ነው፣ ደጋፊም ተደጋፊም አይደለም፣ ባለቤት ነው። ሁሉም ፓርቲዎች እንደ ኢህአዴግ ባለቤት ናቸው። ኦህዴድም ብአዴንም ሁሉም ባለቤቶች ናቸው ብዬ ነው የማስበው። ከዚህ በኩል ያለው እንደውም መተጋገዝ መደጋገፍ አለበት ብዬ የማስበው እንደ ኢትዮጵያውያን እናስብ ከተባለ ሁሉም ተቃዋሚውም ያገባኛል የሚል ኢትዮጵያዊም እኩል የሆነ አስተያየት ካለን ተባብሮ መስራት ችግሮች ካሉንም በሰለጠነ መንገድ ሊገባንን ጥያቄ አቅርበን ብንፈታው የሚሻለው ለውጦች ሊያመጣ ይችላል ወይ የሚለው አሁንም ሂደት ነው፣ የሂደት ነው የምናየው።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ውይይቱ አልተጠናቀቀም። ድረገጻችን amharic.vnews.com ላይ እንገኛለን። በፌስቡክ እና በትዊተር @amharic ብላችሁ ተከታተሉን፣ ተነጋገሩ። ወደ ጥያቄው መልስ ዝግጅታችን ከማለፋችን በፊት አንድ ካጋብዛችሁና አሜሪካ ድምፅ ሬዲዮ የቅዳሜ ምሽት ዝግጅታችን ይቀጥላል። ከአድማጮች ለሚነሱ ጥያቄዎች መልስ የሚሰጡ እንግዶችን የሚስተናገድበት በመጀመሪያው ክፍል ያዳመጣችሁት የጥያቄው መልስ ዝግጅት ይሆናል የሚቀጥለው። ለአድማጮች ጥያቄ መልስ የሚሰጡት በወታደራዊው አስተዳደር ዘመን ኢትዮጵያ ውጭ ጉዳይ ሚኒስትር የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር እንደዚሁም ቀደም ሲል የኤርትራ ክፍለ ሀገር አስተዳዳሪ የነበሩት የህግ ምሁሩ ሻለቃ ዳዊት ወልደ ጊዮርጊስ ሲሆኑ በአክሱም ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነቶች መምህሩ አቶ ገብረመድን መዝገበም ይገኛሉ። ያወያየቻቸው ትዝታ በላቸው ናት። ክፍል 2 ይቀጥላል።
የመጨረሻ ጥያቄ ያለኝ ለሁለታችሁም፣ መጀመሪያ ሻለቃ ዳዊት ወልደ ጊዮርጊስ፣ አቶ ቦንሳ ይፋ በኢሜይል በላኩልን በኢትዮጵያ የመከላከያ ሰራዊቱና የደህንነቱ ድርጅት የኢትዮጵያውያንን መልክ ካልያዘ በአንድ ብሔር ስር ብቻ የሚተዳደር ከሆነ በኢትዮጵያ ለውጥን ማሰብ ህልም ነው ይላሉ። በዚህ ላይ አስተያየታችሁን እንድወስድ ጠይቀውኛል። ሻለቃ ዳዊትን ላስቀድም።
አዎ፣ ይህ ትልቅ ጥያቄ ነው። ጥሩ ጥያቄ ነው። በጠቅላላው ቁጥሩ በአመት አመት ለወጥ ለወጥ ወጥ ይበል እንጂ በጠቅላላው ማጆሪቲው በከፍተኛ ማዕረግ ላይ ያሉ መኮንኖች ከትግራይ ብሔረሰብ የወጡ ናቸው። ይሄ ግልጽ ነው። ቁጥሮችም አሉ፣ ተገቢ የለም ቁጥሮቹ አሉ፣ በግልጽ የታወቀ ነገር ነው። መስመር ላይ ያሉት እንኳን ሊለያይ ይችላል፣ ግን በኃላፊነት ደረጃ ላይ ያሉት ሁሉ የትግራይ ተወላጆች ናቸው። ለምን እንዴት እንደዚህ ይሆናል? የተመሳሳይ የሆነ ፕሮፖርሽናል የሆነ ሬፕሬዘንቴሽን እንኳን ባይደርስም እንኳን እዛ ደረጃ ባይደርስም እንኳን እንደ ትንሽ እንኳን መምሰል ነበረበት አይመስልም። እና ይሄ ደግሞ ኃላፊነቱን እስከያዙ ድረስ እዛ ቦታ ላይ ለውጥ ለማምጣት አስቸጋሪ ነው የሚለው ትክክል ጥያቄ ነው፣ ተገቢ ጥያቄ ነው። አንዱም ለዚህ ነው በህዝብ በኩል ያለው ጥያቄ ምንድን ነው? ቺፍ ኦፍ ስታፉ መለወጥ አለበት። ሌሎቹም ደግሞ በመከላከያ ደረጃ ያሉ ከፍተኛ ቦታ ላይ ያሉ የተለያዩ ብሔረሰቦችን የሚወክሉ መሆን አለባቸው። ብሔረሰብ ውክልና መሆኑ ያሳዝናል። ምክንያቱም እኔ በነበርኩበት ጊዜ፣ ከዛም በፊት ከዛም ጥቂት ጊዜ በኋላ በእንደዚህ ያለ መልክ አንሰራም ነበር። በብቃት ነበር የምንሰራው። ሰው እውቀት አለው ችሎታ አለው የሚለው ነገር ነበር። በአሁኑ ሪያሊቲ ደግሞ በብሔረሰብ ሆነ የትግራይ ብቻ ጀኔራሎች ናቸው ቦታውን የያዙት። ይሄ እስካልተለወጠ ሁም ከተቆጣጠሩ አገሩን ተቆጣጠሩ ማለት ነው። ስለዚህ ይሄ ትክክል ጥያቄ ነው። የዶክተር አብይ ቃንዱ ኃላፊነቱ እና መመለስ ያለበት በአስቸኳይ ይህንን ጉዳይ ይመስለኛል።
አቶ ገብረመድህን የአቶ ቦንሳን ጥያቄ እንዴት ይመለከቱታል?
በአንድ ብሔር የተያዘ ነው የሚለው ምናልባት መለስ ብለን እንድናየው ጥሩ ነው ይመስለኝ። በአንድ ብሔር የተያዘ ነው የሚል እምነትም የለኝም። አሁን ያለበት ሁኔታ ትክክለኛ ኢንፎርሜሽን የለኝም። ሙሉ በሙሉ የአንድ ብሔር ተወላጆች ናቸው የሚለው ላይ ኤግዛክት የሆነ እንትን ያስፈልግ ይሆናል። ነገር ግን ከዚህ በፊት ሌሎች ብዙ ሰዎችም እንደነበሩበት ነው የማውቀው። ጠቅላይ ሚኒስትራችን እዛ ውስጥ እንደነበረ ነው የማውቀው። አቶ ለማ መገርሳንም እዛ ውስጥ እንደነበረ ነው የማውቀው። ስለዚህ በአንድ ብሔር የተያዘ ነው ለማለት ምናልባት አያስደፍርም። ከዚህ በፊት የነበረው ሁኔታ የአሁኑ ሁኔታ ምናልባት ያ ነገር ማስተካከል ነው ትልቁ ኃላፊነት። ያ ካልሆነ በሀገር ላይ ለውጥ አይመጣም የሚለው ስህተት ነው። ባጀ ወይ እንደዚህ አይነት አስተያየትም አደገኛም ነው። መሆን ያለበት ማን ልምድ አለው፣ ማን ለውጥ ሊያመጣ ይችላል፣ ማን ሊሰራል ይችላል ነው ማለት ያለብን። ኢትዮጵያውያን ናቸው። እኔ እስኪገባኝ ድረስ ከማንም ብሔሩ ይሁን ከማንም ይሁን ኢትዮጵያዊ ሆኖ ለኢትዮጵያ ብቻ ይሰራል፣ ለኢትዮጵያ ብቻ ብሎ ይቆም፣ ኢትዮጵያዊ የሆነ አስተሳሰብ ብቻ ይኑረው። ለማን ነው የሚሰራው የሚለው ነው ልናነሳው የሚገባን። ወይም ደግሞ በትክክል ስራው እየሰራው ነው ወይ ለውጥ እያመጣ ነው ወይ የሚለው ነገሮች ነው ጥያቄ መጠየቅ ያለብን። ለሀገር የሚጠቅም ስራ እየሰራ ነው ወይ የሚለው ጥያቄ ነው እንጂ መጠየቅ ያለብን እከሌ ወደዛ መጣ እከሌ ወደዛ ቀረ ወደዛ መጣም። ስለዚህ በየተዋጾ ምናምን ባለ ነገር እኔ ትክክል አይደለም ጭራሽ።
እሺ አይደለም የምትለው ቁጥሩ ትክክል አለ ነው የምትለው ወይስ በአሁኑ ጊዜ እንደዚህ ያለ ሁኔታ የለም ነው የምትለው?
ያልካለው ኤግዛክት የሆነ ኢንፎርሜሽን ያስፈልገኛል። በተነገረው በተጠየቁትን መንገድ ተመለስኩት። ግን እስኪገባይ ድረስ መሆን ያለበት ማንም ኢትዮጵያዊ የትም ይምጣ የትም መቀየር አለበት መምጣት አለበት። ከኔ ጉዳይ ሊሆን አይችልም። ማንም ኢትዮጵያዊ መሆን የለበትም። በብቃቱ በልምዱ በስራው ነው መለካት ያለበት። ምናልባት በልምድ ረጅም ጊዜ የቆዩ ሰዎች ምናምን ወደፊት ሊመጡ ይችላሉ። እንደውም እኔ መከላከያ ውስጥ ልዩነት አለ ወይም ደግሞ አድሎ አለ ለማለት እኔ የሚያስደፍርም የለኝም።
እሺ
እሺ
አቶ ገብረ መድህን እኔንን በዚህ እናሳርፈውና አንድ ሌላ ጥያቄ በስልክ መተውልናል። ጥያቄያቸውን ያቀርቡ። እሺ አቶ መለስ ዘለቀ።
አቤት አለ።
እሺ በጣም እግዚአብሔር ይስጥልኝ። ጥያቄውን ያቀርቡ ለሻለቃ ዳዊትም ይሁን ለአቶ ገብረ መድህን መዝገበ።
የመጀመሪያው ጥያቄ ለአቶ ገብረ መድህን መዝገበ ነው። ከሁሉ በፊት ያው ቪኦኤን ያው የሁላችንም ኢትዮጵያውያን መገናኛ መወያያ የሀሳብ መግለጫ ምናልባትም ደግሞ የሚሰማው ካገኘም ደግሞ ለመንግስት አካላትም መልእክት ማድረሻ ስለሆነ አመሰግናለሁ። እና አቶ ገብረ መድህን የማቀርበው እኔ አንድ ምንድነው ጥያቄ፣ በአሁኑ ሰዓት ላይ ሀገር በከፍተኛ የሆነ ስጋት ደረጃ ላይ ትገኛለች። አንድ ሀገር እንደ ሀገር ስርዓት ሊኖረው ይገባል። ዜጎች ተከባብረው እንኳን ሞት አይደለም ጸጥታ መደፈረስ በራሱ የአንድ ሀገር ትልቅ ስጋት ነው። እና በዚህ ሰዓት ላይ በአብዛኛው ማህበረሰቡ የሚያምነው የአንድ ብሔረሰብ የበላይነት እንዳለ ይታመናል። በአብዛኛው ማህበረሰብ በተለያዩ ሚዲያዎችን በተለይ በሶሻል ሚዲያው ብዙ ጊዜ የምንሰማው ምናልባትም ደግሞ በእውነታውም የሚታየው ማለት ይቻላል የአንድ ብሔር የበላይነት ያለበት ሌላው ብሔር ብሔረሰቦች ከዛ ብሔር እጅግ ባነሰ ሊባል በሚችል ደረጃ በኢኮኖሚያዊ፣ በማህበራዊ፣ በፖለቲካዊ መስተጋብራቸው ተጽዕኖ እንዳለባቸው መረዳት ይቻላል ብሎ ህዝቡ ያምናል። እኔም በራሴ አምናለሁ። በተለይ እኔ ልበል እንግዲህ ምናልባት የራሴን ስለመናገር እና አቶ ገብረ መድህን ደግሞ እንግዲህ እንደ አንድ ምሁር ሀገሪቱ አሏት ከሚባሉት የተማረ ያወቀ ከሚባለው ማህበረሰብ የሚጠቀሱ በመሆናቸው ይህን አስተያየት ምናልባት እንደኔ ሳይረዱት ቀርተው ይሆን ወይም ይህን ጥያቄ በተለያዩ የሶሻል ሚዲያ ሲቀነቀን ሳይሰሙት ቀርተው ነው ወይ? እንዴት ነው እንደው ዝም ብሎስ ማየት አስፈላጊ ነው ወይ? ሀገር ከፈረሰ በኋላ የሀገር ማንነት መልሶ ሊገኝ ወደማይችልበት በተለይም በምስራቅ አፍሪካ እንደምናየው አይነቱ ችግር ከደረሰ በኋላ መሯሯጥ አይሆንም ወይ? ዝም ብሎ ማየቱ እንዴት ነው? እንደ አንድ ከሌላው የተሻለ በምንችል ደረጃ የተማረ ያወቀ የምንለው ማህበረሰብ ዝም ብሎ ያየበት ለምንድን ነው? በተለይም ከዩኒቨርሲቲ አኳያ ያላችሁት ምሁራን እንዴት ነው ዝም ብላችሁ አላያችሁም ወይ ለማለት ነው።
ማቀርበው በጣም አመሰግናለሁ። ስላቋረጥኩትም ቅርታ ጠይቃለሁ። እሺ አቶ ገብረ መድህን ጥያቄው ለርሶ ነው የመጣው።
እሺ አመሰግናለሁ። ምናልባት የሀገር ልማት ወይም የሀገር ስጋት የተፈጠረው ችግሮች የተፈጠሩት የአንድ ብሔር የበላይነት ስላለ ነው ምናምን የሚለው ባጭሩ በጣም ነው የሚያሳዝነው። ሪሊ ማለት በጣም አዝናለሁ። እንደዚህ አይነት ጥያቄዎች መነሳታቸው ሁሉ እንደ ኢትዮጵያውያን እንደዚህ አይነት መልክ መያዙ እንደ ግለሰብ በጣም ያሳፍረኛል። ሁሉም ብሔር ብሔረሰቦች እንደዚህ ያምናሉ የሚለው እንደገና በጣም ስህተት ነው። 100% ስህተት። እኔ ምን በሚል ቢስተካከል ጥሩ ነው፣ የተለየ አመለካከት ያላቸው የተለየ የራሳቸው የፖለቲካ አጀንዳ ያላቸው እና ለፖለቲካ መሳሪያ የሚጠቀሙበት አሰራር አንድ ወገንን አታክ ለማድረግ የተጠቀሙበት ስትራቴጂ አድርጌ ነው የምወስደው እንጂ አይነት የአንድ ብሔር የበላይነት ኢትዮጵያ ውስጥ ሊኖር አይችልም። ህገ መንግስታዊ የሆነ ማዕቀፍ አለን። ህገ መንግስታዊ በሆነ መንገድ ነው የምንተዳደረው። ለአንድ ብሔር የሚያደላ ለአንድ ብሔር ተጠቃሚ የሚሆንበት አግባብም የለም። በትክክል መረጋገጥ ካለበት መለኪያዎች ሳይንሳዊ በሆነ መንገድ ጥናቶች እንኳ ብናጠና እኔ እርግጠኛ ነኝ የተሻለ ልማት የተሻለ ነገር ሌላ ቦታ ሊኖር ይችላል ይወስዳል። መንግስት ባወጣው ማንኛውም ከዚህ በፊት የተጠና ጥናት እኮ ብትወስድ እኮ 27% ያህል እኮ አንደኛ ከኢትዮጵያ አንደኛ ነው ባዩ ከድህነት ወለል በታች ያለው ህዝብ ትግራይ በድህነት አንደኛ ነው።
አቶ ገብረ መድህን
አቤት። አቤት።
እዚህ ጋር ፕሮግራሙ አስተናጋጅ የትግራይ ህዝብ እንደ ህዝብ እንደ ማንኛውም የኢትዮጵያ ህዝብ የጭቆናም የድህነትም ሰለባ እንደሆነ ሁሉንም የኢትዮጵያ ህዝብ ችግር እንደሚካፈል ምናልባት እንዲህ አይነቱ አስተያየት የሚቃጣው በአስተዳደር ላይ ባሉት ሰዎች ይሆን ወይ? በዛ ተገንዝበው የሚሰጡ ምሳሌዎች አሉ። በጣም ትልልቅ ፋብሪካዎች፣ ትልልቅ ኢንዱስትሪዎች ከመቅጽበት የበለጸጉ ባለሀብቶች ከአንድ ብሔር መሆናቸውን ብዙ ጊዜ የፖለቲካ ተቾች ይናገራሉና ትግራይ ውስጥ የሚኖረውን እንደማንኛውም ኢትዮጵያዊ የሚኖረውን ገለላር እንደዚህ አሁን የገለጽኳቸው ወይንም የፖለቲካ ተቾች የሚገልጿቸው ላይ ብናተኩር ይሻላል በውይይታችን።
ሪያታይቁ መጀመሪያ ሲጠየቅ እንደዛ ነበር ያን ብሔር የበላይነት ስላለ ነው የሚለው። ስለዚህ ብሔር ጄነራል ካነሳን ነውር ነው የሚመስለኝ። በትክክልም ይገላጭም አይደለም
ነውር ነው
ተከራክር ያለበት ነው የሚመስለኝ።
እሱ ነውር ነው
አሁን በተስተካከለ መንገድ አሁን በተጠየቁት ጥያቄ ከሆነ ግን በተመጨረሻ ያለው ነገር የተወሰኑ ሰዎች መጥቆ ወጥበት የተወሰኑ ባለስልጣናት ችግር ካለበት ብሔርን ማይወክል ራስ ጥቅም ይወክል አካል ሊኖር ይችላል። እነዚህ ሰዎች ስለወጡ ብቻ ግን የትግራይ ህዝብ ለብቻው ተጠቃሚ ነው ማለት አይደለም። መወሰድ ያለበት ችግር ያለባቸው አካላት ሊኖሩ ይችላል። ጥያቄውም መሄድ ያለበት እነሱ ላይ ነው። ተጠያቂ ማድረግ ያለብን አካላት ካሉም ተጠያቂ ማድረግ ያለብን ለኢትዮጵያውያን እንደሌላው ኢትዮጵያዊ ተጎጂ ነው መታየት ያለበት። ሲጠይቅም አብሮ ከሌሎች ኢትዮጵያውያን ወንድሞቹ ጋር ሆኖ ነው መጠየቅ ያለበት እነዚህ አይነት አካላት እነዚህ አይነት ችግር ያለባቸው ሰዎች እንጂ ለብቻው ተጠቃሚ ነው የሚል አስተያየት ግን እኔ እናማ አይሆንም ቢሆንም አይችልም። ተገቢ መንገድ ብናየው ነው የሚሻለው። ሰዎች እንደዚህ አይነት ችግር ያለባቸው ሰዎች እንደዚህ አይነት የወጡ ሰዎች በሙስና ወይም በሌላ መንገድ የበለጸጉ ሰዎች ችግር የሚፈጥሩ ሰዎች የሉም አይደለም አሉ። መንግስትም ራሱ የገመገመው ጉዳይ ስለሆነ ማለት ነው። ግን ይሄ ለትግራይ ህዝብ እነዚህ ሰዎች ለትግራይ ህዝብ ይወክላሉ ወይ ነው ጥያቄ። አይወክሉ ለግል ጥቅም የቆመ ሰው የቆመ አካል ካለ እሱ ነው መጠየቅ ያለበት እንጂ አንድ ብሔር የበላይነት ምናምን የሚለው ነገር ለእኔ አያስገኝም ሊሆንም አይችልም። ለኢትዮጵያ እንደ ኢትዮጵያውያንም እንደዚህ አይነት አስተያየቶች እንደዚህ አይነት እይታዎች ካሉን መስተካከል ነው ያለባቸው። ወደ አንድ ላይ አመጡ ናቸው። ሴንስ ኦፍ ናሽናሊዝማችንን ይጎደዋል። ወደ አንድ ልመጣ ያደርገናል።
አቶ መለስ ዘለቀ መስመር ላይ ነው?
ትዝታ
ይከፋውታል? ባስተካከልኩት መልኩ ነው ጥያቄው።
አይከፋኝም ግን ትንሽ ምናልባት እንድጨምር አስተያየት ይስጠኝ ስለሆነ ትዝታ
አንድ ደቂቃ
ምን ልፈልጌ ነው? ወደ አንድነት እኮ እንድንመጣ ነው እነዚህ አይነት ጥያቄዎች የሚነሱት። አንድነታችንን እንዴት አድርገን ነው የምናመጣው የሚለው ለማለት ነው። እውነታን የማንቀበል ከሆነ አስቸጋሪ ይመስለኛል። እኔ ያ ብሔር ላይ ነው ይሄ በላይ ነው የሚለው በተከነከነ ቁጥር የሀገር አደጋ ላይ እንደተባኛል። ከዚህ ልክ ነገሩን ባሆነ አረምን አለባብሶ ከመመለስ ይልቅ ሁኔታውን ተቀብሎ ያን ደብየ በላይነት አለ ምንም ትርጥር የለውም። በወታደራዊ አካል የባለስልጣናት አካል ኮስ ግልጽ እኮ ነው። ዳታዎች ማየት ይቻላል። ከሁለት ከሶስት አመት በፊት የፌደራል መስሪያ ቤቶች ካልተሳሳት 323 የፌደራል መስሪያ ቤቶች ነበሩ በኢትዮጵያ። ከዛው በአብዛኛው ከ80ና ከ90 በላይ በዳይሬክተርነት ደረጃ በተለይ ከፋይናንስ ከባንክ ተቋማት አቋያ የሚተዳደሩት በአንድ ብሔር የበላይነት ነው። እነዚህን ነው እያነሳን ያለ ነው። ግን ምን ለማለት ፈልጌ ነው እነዚህን በይፋ እያወጣናቸው ባቀነቀን ቁጥር ሁላችንም የምናስብላት አንድ ኢትዮጵያ አሁን ከመሆን ይልቅ የበለጠ እንዳትጠፋ ስለምንፈራ ይህንን ግን ሲቀነቀን የተማረው የዛ ብሔር የበላይ የሚባለው ብሔር ቡድን ለምንድን ነው መልስ የማይሰጠው? እንደ አንድ ለምሳሌ የሌላው ብሔር የተማረው ቡድን እኮ ሲወያይ እናያለን። የተለያዩ ጉዳዮችን ሲያነሳ በማህበራዊ ሚዲያዎች በተለያዩ መድረኮች እየቀረበ አንዳንድ አስተያየት ሲሰጥ እንሰማለን። ከዚህ ብሔር ግን ለምን አይሆንም የሚል ነው። እንግዲህ አለማመን የበለጠ ጥፋትን ያባብስ እንደሆነ እንጂ መልስ ሰጪው እንዳሉት የተሳሳተ ምናልባትም አደጋ የሚፈጥር አይደለም። እውነታውን መናገር ስህተት ከሆነ ይሄን ያላግባባል። እውነቱን ተቀብሎ መፍትሄ አለመፈለግ ነው የሀገራችን ችግር እያባሰና አንድነታችን የሚፈታተን ዜጎችን ለስደት ያበቃ አደጋ ነው። ይቅርታ ብዙ ጊዜ ወሰድኩበት መሰል ከጨረስኩ ትዝታ።
እሺ በጣም ነው የማመሰግነው።
እኔም እንዲሁ ትዝታ በጣም አመሰግናለሁ። ጥሩ ነው ሚዛናዊ ባላንስ ነው በእውነቱ ደግሞ በጣም ከአስራ ምናምን ዓመት በላይ ከታተላቸዋለሁ።
እሺ
በጣም ባላንስ የሆነ ነው እና በጣም ነው የምናመሰግነው።
ከየት ነው የደወሉልን?
እኔ አሁን የምኖረው እዚህ ስዊዘርላንድ ነው የምኖረው በነገራችን
ስዊዘርላንድ። እሺ አመሰግናለሁ አቶ መለስ።
እኔም እንዲሁ ትዝታ መልካም ጊዜ።
እሺ የማጠቃለያ እናደርግና እንለያይ።
ተሰጥበት ገበሻው ተሰጥበት
ኢንስቱና አቶ ገብረ መድን ይከተሉ።
ጥያቄው አቶ መለስ መሰለኝ ያሉኝ ምንድነው እውነታው መቀበል ነው ነው ይያሉ ያሉት። እውነታው ምንድነው ነው? እውነታው አሁንም ማንም የማንም የበላይ አይደለም። ይሄ መወሰድ ያለበት ጉዳይ ነው። ስህተቶች ካሉም ተጠቃሚ የሚሆን አካል ለብቻው የተነጠለ አካል ህዝብን የማይወክል አካል ካለ ከሌሎች ኢትዮጵያውያን ጋር ሆነን ማስተካከል ነው ያለብን እንጂ የባክዋርድ አስተሳሰብ ነው ይመስለኝ። ኢቨን የአፍሪካውያን የአንድ የፖለቲካ ዝቅጠት ችግር ይህን ይመስለኛል እና ብናስተካክለው ነው ነጥለን ነው ማለት ያለብን ህዝብና ሌላው አካል ይሄ ያለበት አካል ህዝብ
አመሰግናለሁ አቶ ገብረመድን። ሻለቃ ዳዊት የመጨረሻውን
እሺ ከቀደም ብሎ ተናገሩት ጠያቂ ጥሩ አብራርተዋል። ግን አቶ ገብረመድን ሲናገር ዩኒቨርሲቲዎች የጥናት ምንጮች ናቸው እና ጥናቶች ያነሳናቸው ጉዳዮች ላይ ጥናቶች መኖር ነበረባቸው። አቶ ገብረመድን ምናልባት ይኖር ይሆናል ላይሆን ይችላል ነው እንጂ ግልጽ ሆኖ ይሄ ይደረጋል ብሎ መናገር ወይ ተጠራጠረ ነው ወይ ጥናቱ የለውም ማለት ነው። ያሉ ነገሮች አሉ በግልጽ የወጡ ነገሮች እና ይሄንን አሁን ቅድም የተብራራው ሁኔታ በጠቅላላው በኢትዮጵያ ቢሮክራሲ ውስጥ ያለ በመከላከያ ውስጥ የሚታይ ነገር ነው። በጸጥታ ተጽፎ በብዙ መድረኮች ላይ የተወያየንበት ነገር ነው እና ይህን የሚያጠያይቅ ነገር አይደለም። ራስን እንደ ሰጎን ጫሻው እስቀብሮ አልመለከትም ማለት ከተቻለ ጥሩ። ነገር ግን ሁኔታው ይሄ ነው። በአንድ ብሔረሰብ የሚካሄድ መንግስት ይመስላል የሚካሄድ ስርዓት ይመስላል ስናየው ተጠሪዎቹና ባለስልጣኖቹ ስናያቸው ያንን ስሜት የሚሰጠው እና ዩኒቨርሲቲዎች የጥናት ምንጭ ስለሆኑ ጥናት ማጥናት ያስፈልጋል። አቃለው ሊሰመርበት የሚገባ የትግራይ ህዝብ በድህነት ላይ ያለ የማቀቀ እንደዛው የኢትዮጵያ ህዝብ ደግሞ ችግር ላይ እንዳለ መሆኑን እንገነዘባለን። ነገር ግን ይሄ ችግር ካለበት እሱም ችግር ላይ ችግር ተከታታፊ ከሆነ ለምንድን ነው ከሌላ ኢትዮጵያ ህዝብ ጋር ሆኖ አብሮ ሰልፍ ወጥቶ የማይጠይቀው የማይናገረው? ይሄ ትልቅ ሰውን ጥርጣሬ ላይ ይጥላል። በጠቅላላው ግን ዶክተር አብይ የመጣው በጣም ክስት በሆነ ወቅት ነው የመጣው እና ህዝቡም ሆ ብሎ የተቀበለው ኦሮሞ ነው ነሱ በአንድ በኩል አማራ ነው በአንድ በኩል እስላም ነው በአንድ በኩል ክርስቲያን ነው። ይሄ ሁሉ ምስቅልቅል ያለ የኢትዮጵያ ስዕል ይዞ የወጣ ሰው ስለሆነ ኢትዮጵያን ለማገልገል የተነሳ ሰው ነው ብለን ማመን እንፈልጋለን። ስለዚህ ከሱ ጀርባ መሆን አለብን። አለበለዚያ ምርጫው እንደገና ጦርነት ውስጥ እሱ በሱስ ልንገባ ነው። ቅድም እንዳልከው የሀገር መፍረስ የምትለው በራሱ ቲፒኤልኤፍ ያመቻቸው ሁኔታ ነው። ስለዚህ ለዶክተር አብይ የሚያስፈልገው ድጋፍ ለሚሰጠው ይገባል። በዩኒቨርሲቲዎችን በኩል በመቀሌና በአክሱም ያለው ዩኒቨርሲቲ አካባቢ ያላችሁ ጥናታችሁን አጥኑ። ጥናታችሁን ማጥነታችሁ መናገር ትፈሩ እንደሆነ እሱ ሌላ ጉዳይ ነው። ነገር ግን እዚህ መድረክ ላይ ሲቀረብ አንድ የዩኒቨርሲቲ ፕሮፌሰር እውነተኛ ቁጥሮችንና ሀቆችን ይዞ መቅረብ ይገባዋል። በዛ መሰረት ላይ ነው መከራከርና መነጋገር የምንችለው። አመሰግናለሁ።
ሻለቃ በጣም አመሰግናለሁ። ምናልባት አቶ ገብረመድህን የመጨረሻ ሀሳብ ይኖሮት ይሆን እዚህ ላይ?
አመሰግናለሁ። አዎ አንድ ብሰጥ ደስ ይለኛል። ለምንድን ነው በትክክል እንደ ሌሎች ኢትዮጵያውያን ጋር አሁን እንደገና መልስ አነሱት? ሻለቃ ዳዊት እንደ ሌላው ኢትዮጵያውያን ለምንድን ነው ታዲያ አንተ ማደር ትግሉ ነው የሚለያየው? ባይዘው ይሄ ትግሉ አካሄድ ነው የሚለያየው። እዚህ ጋር መሳሳት የሌለብን ነገር ማለት ጥያቄ አያቸረውም ማለት አይደለም፣ ጥያቄዎች የሉም ማለት አይደለም። የአጠያየቁ አግባብ ግን ይለያያል። እዚህ ላይ ነው መውሰድ ያለን። ሌላው እንደገና በትክክልም መወሰድ አለበት ብዬ መወስደው የፖለቲካ ስትራቴጂ ትግልን ነው። አንድ ወገን የበላይነት አድርጎ አስቦ ከሌላ ኢትዮጵያውያን ጋር ለማግለል ምናምን አይነት ነገር የሚደረገው እንደ ፖለቲካ ትግል ስትራቴጂ ሊወሰድ ይችል ይሆናል። አለበለዚያ ግን እንደ ሌላው ኢትዮጵያዊ እኩል ሲጠቀም እኩል የሚጠቀም፣ እኩል ሲጎዳ እኩል የሚጎዳ፣ እኩል ሲጠይቅ እኩል ጥያቄ ያለው ህዝብ እንደሆነ ብንገነዘብ እና እንደዚህ አይነት ኢትዮጵያዊ እይታ ብናየው ነው ትክክለኛ ሊሆን የሚችለው። እና ሁሉም ኢትዮጵያዊ ድጋፍ መስጠት አለበት የሚለው ልክ ነው። ግን አንዱን በታኝ አንዱን ሀገር ገንቢ ያድርገን ባናስብ፣ ሁሉም ኢትዮጵያውያን የራሳቸው የሆነ ሮል አላቸው እዚህ ሀገር። እንደገና ከማንም በላይ ሌላኛው ተቆርቋሪ ሌላኛው እንደገና የማይቆረቆር አድርጎ ማሰብን በጣም ተገቢ አይደለም። ሁሉም ኢትዮጵያውያን ለኢትዮጵያ ያስፈልጓታል። ሁሉም ኢትዮጵያውያን ደም ከፍሎባታል። ይሄ የሚያወላውል አይደለም።
እሺ እሺ፣ እዚህ ላይ እንግዲህ እናጠቃል። እንግዶችን በትዕግስት በመከባበር ስለተወያያችሁ በጣም አመሰግናለሁ። በአክሱም ዩኒቨርሲቲ የፖለቲካ ሳይንስ እና የዓለም አቀፍ ግንኙነት መምህር አቶ ገብረመድህን መዝገበ፣ እንዲሁም በወታደራዊ አስተዳደር የኢትዮጵያ ውጭ ጉዳይ ሚኒስትር የነበሩ የእርዳታ ማስተባበሪያና ማቋቋሚያ ኮሚሽነር፣ ቀደም ሲል ደግሞ የኤርትራ ክፍለ ሀገር አስተዳዳሪ፣ አሁን በኢትዮጵያና በሌላውም የዓለም ፖለቲካ ትንታኔ የሚሰጡ ሻለቃ ዳዊት ወልደ ጊዮርጊስ፣ በጣም ነው የማመሰግነው ስለተሳትፏችሁ።
እናመሰግናለን። ነው ዘሮ ትዝታ
እናመሰግናለን። አመሰግናለሁ።
እሺ፣ እግዚአብሔር ይስጥልኝ።